ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 9 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 9 ቀን 591 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርክ አድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በቤንሻንጉል ጉሙዝ ደደሳ በሚባለው ቀበሌ ውስጥ ሐሙስ ሐምሌ 8 ቀን በአሸባሪዎች ጥቃት አራት የአማራ ተወላጆች በእርሻ ማሳቸው ላይ በስራ ላይ እንዳሉ መገደላቸውን የአይን እማኞች ተናግረዋል። ግድያውን የፈጸሙት ራሱን የጉሙዝ ነጻ አውጪ ብሎ የሚጠራው ቡድን አባላት እንደሆኑ ሲነገር፣ አርሶ አደሮቹ በአሸባሪዎቹ ሊገደሉ የቻሉት በአካባቢው የነበረው የጸጥታ ኃይል ባልታወቀ ምክንያት ከቦታው በመነሳቱ ነው ተብሏል። በተያያዘ ዜና ሐምሌ 5 ቀን እርዳታ መድኃኒት ለማድረስ ከአሶሳ ወደ መተክል የተንቀሳቀሱ 6 የጤና ባለሙያዎች በአሸባሪ ታጣቂዎች የታገቱ መሆናቸው ታውቋል። መድኃኒቶችንና ሰዎችን ጭና የነበረችው መኪና በአሸባሪዎቹ የተቃጠለች ሲሆን አንድ ባለሙያም መገደሉና አንድ ሌላ ደግሞ ማምለጡም ተነግሯል። ከቅርብ ጊዜ ወዲህ የቤንሻንጉል ጉሙዝ ዋና ከተማን አሶሳንና መተክልን የሚያገናኘው አውራ መንገድ በጸጥታ ጉድለት ምክንያት በመዘጋቱ ዜጎች ከአሶሳ ወደ መተክል የሚጓዙትና በአዲስ አበባ አድርገው እንደነበር ይታወቃል። በጤና ባለሙያዎቹ ላይ የተደረገው አፈና የተካሄደው በወለጋ ከግንቢ ከተማ ወጣ ብሎ በሚገኝ አባሲና በተባለው ቦታ መሆኑም ተገልጿል። በሌላ ዜና በደቡብ አካባቢ በቤንቺ ሽኮ ዞን ቁራ ፈርዳ ወረዳ በአካባቢ የሚንቀሳቀሱ አሸባሪ ታጣቂዎች የባለ ሀብቶችን የቡና መፈልፈያዎችና የአርሶ አደር ማሳዎችንም እየዘረፉ መሆናቸውን ነዋሪዎች ለዜና ተቋማት ተናግረዋል። በአካባቢው የጸጥታ አካላት እንዲሰማሩ በተደጋጋሚ ጥያቄዎች ቢቀርቡም መልስ ማግኘት እንዳልቻሉ የአካባቢው ባለስልጣኖች ገልጸዋል። አዲስ ስታንዳርድ በሚል ስም በእንግሊዝኛ እየታተመ ሲወጣ የነበረውን የድረገጽ ጋዜጣም ስራውን ያቆመ መሆኑን የጃከን የተባለው የጋዜጣው አሳታሚ ድርጅት ገልጿል። ጋዜጣው እትሙን ያቆመው የኢትዮጵያ መገናኛ ብዙሃን ባለስልጣን የተባለው ተቋም ለጋዜጣው የህትመት ኩባንያ የሰጠውን የስራ ፈቃድ ማገዱ ነው ተብሏል። ባለስልጣኑ በጻፈው ደብዳቤ እገዳውን ያደረገው አገዛዙ አሸባሪውን የፈረጀውን የወያኔን ታጣቂ ቡድን የመከላከያ ኃይል ነው በማለት እውቅና እስከ መስጠት የደረሰ በመሆኑና የወያኔ ቡድን ዓላማ አራማጅ ሆኖ በመገኘቱ ነው ብሏል። የሀገራችንን የፖለቲካ ሁኔታ በቅርብ የሚከታተሉ ታዛቢዎች በምርጫው ከ95% በላይ አሸንፍ ያለው የሚለው ኮሎኔሉና አገዛዙ ወደፊት በብዙ ነጻ ጋዜጦች፣ ጋዜጠኞችና ተቋማት ላይ ተመሳሳይ እርምጃ እንደሚወስዱ ይጠበቃል ይላሉ። በጀርመን በጎርፍ አደጋ ብቻ ከ93 በላይ ሰዎች መሞታቸውን የአገሪቱ ባለስልጣኖች አስታወቁ። የጎርፍ አደጋው በደረሰበት በምዕራቡ የጀርመን ግዛት ውስጥ ብቻ ከሞቱ 93 ሰዎች በተጨማሪ በደርዘን የሚቆጠሩ ሰዎች የደረሱበት አልታወቀም ተብሏል። የጎርፍ አደጋውን ተከትሎ አገር አቋራጭ የባቡር አገልግሎቶች ተቋርጠዋል። በአንዳንድ ቦታዎችም የኤሌክትሪክ መቋረጥና የትራንስፖርት አገልግሎት መሰናከል አጋጥሟል ተብሏል።
በመጨረሻም የአሜሪካ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ ገብቶ ወያኔ ዳግም በወልቃይት፣ በጠገዴ፣ በጠለምት፣ በሁመራና በራያ አማሮች ላይ የዘር ማጥፋትና የዘር ማጽዳት እንዲፈጽም የሚያግዝ ውሳኔ ማሳለፋቸውን በመቃወም ሐምሌ 8 ቀን በውጭ ጉዳይ መስሪያ ቤቱ ፊት ለፊት ተሰላማዊ ሰልፍ ተደርጓል። በወለጋ፣ በቤኒሻንጉልና በሰሜን ሸዋ በአገዛዙ ድጋፍ የሚደረጉት አማራውን የመግደልና የማፈናቀል እርምጃዎች እንዲቆሙም ሰልፈኛው ጠይቋል። ሰልፉን ያዘጋጁት የድምጽ አልባ ኢትዮጵያውያን ድምጽ ግብረ ኃይል እና የዲሲና የአካባቢው ፍትህ ለኢትዮጵያውያን አስተባባሪ ስብስብ ናቸው።
አድማጮቻችን፣ ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች ምን ሰማጆሮ የሆነብን ነው የመጨረሻው አንጃ አሮጌ ጠቅላይ ሚኒስቴሬን አገኘው ብሎ ለኮሎኔሉ ሲደፋ ሰውየው ይሽማግሌ የፈገረ ይመስለኝ ብሎ መናገሩን ውስጣዋቂዎች በጊዜው ተናግረዋል። ፈገራ ከመጣ ኮሎኔሉ የፈጋሪ ነውና ይሄን ማለት ያስገርምም እንኳን ሰውን ሰማይንም እሸውዳለሁ አጭበረብራለሁ ባይ ነው ፍየል ምላሱ ኮሎኔል። የጎንደርን ህዝብ በቀድሞው በጌምድር ስም እየጠራ ማንነቱን ኢትዮጵያዊነቱን ያልካደ የተጠበቀ በሚል ሊደልል በተደጋጋሚ ሞክሯል። አላቆመም። አማራውን በጭዳነት መጠቀም የግዶንበታድና ፉገራው መረን ለቋል። እነገዱና ደመቀ ሳይቀሩ አማሮች ነን የህዝብን መጠብቀናል ሊሉንም እየሞከሩ ናቸው። ባዲን የተባለው ትል የጎንደርን መሬት ለወያኔ ፈርሞ መስጠቱን ይረሳል መስሏቸው ይሆን የባጤ ቆቶን የሚቀባጥሩት። ኮሎኔሉ አሜሪካ ስለዘዘውና ጫና ስለደረገበት የፈሰሰውን ደም ሁሉ ረግጦ መቀሌንም አላማጣ ኮረምንም ፈርጥጦ ለቆ ውግዘቱ ሲበዛበት ደግሞ ለመልቀቁ ያቀረበው ማጠየቂያ ሁሉ በህዝብ ዘንድ ውድቅ ሲሆንበትና ወያኔም ጠግቦ እስከ 4 ኪሎ መጣለው ሲለው እንደገና ዘመቻ ሲል የግድ አማራውን በግንባር ማሰለፍ መጣቡ የማይቀር ሆኗል። የኢትዮጵያ ህልውና በአደጋ ላይ ሲወድቅ በመቶ ሺዎች ሰለጠኑ የተባለው የኦሮሞ ኃይል የተገባ ሲባልም የሚያዋጣኝ ከሁሉም የተውጣጣ ጦር በሚል አገርን በደቦ ለማዳን እንብልታ መንፋት ነው በሚል በሲዳማ ይሄን ያህል ከአፋር ይሄን ያህል ከኦሮሞ ይሄን ያህል በሚል የደቦ ጥሪ አድርጌ አዘምታለሁ እያለ ነው። በመቶ ሺዎች ሰልጥኖ አማራን ሊፈጅና አጣየን ሊቀፈቅፍ የተዘጋጀው የኮሎኔሉ ልዩ ኃይል በመቶ ሺ ወደ ሰሜን መዝመቱ ግን አጠያቂ ነው። እንደሚወራው ከሆነ ኦነግና ኦፊኮ አንድም አባል ወደ ሰሜን ዘመቻ ገብቶ ወያኔን እንዳያጠቃ ከልክለዋል። በድሮ ጊዜ የክተት አዋጅ ሲነገር ለተባበረ ህዝብ እንጂ ኢትዮጵያዊነቱን ልደራደር ከሚል ጋር ከቶም አልነበረም። ዘመቻውን ተቀብሎ የሚተመው ህዝብ ኢትዮጵያዊነን አገራችን ኢትዮጵያ ናት ያለ ህዝብ እንጂ በጎጥ ደረጃ ሳይቀር የተከፋፈለ የተሰነጣጠቀ ህዝብ አልነበረም። ዛሬ በወያኔ 27 አመታት በኮሎኔሉ አሁንም ቢሆን በጎጥና ብሔር ተከፍሎ እየተፈጀና እየተፋጀ ባለበት አገርን በደቦ ጥሪ ለመታደግ መጣር ዘበት ነው። በስማ በለው የሚዋጋ ጦር ብዙም ውጤት እንደማይኖረው በደርግ ጊዜ አይተናል። ይህ እንዳለ ሆኖ ግን ህዝብ ህብረቱን አጠናክሮ ኢትዮጵያ ሀገራችን በሚል ጻንቶ በወያኔ ላይ በጋራ እንዲነሳ ማስተባበር የግድ ይላል። ወያኔና ጭፍሮቹ የትግራይን ህዝብ ህፃናትን ሳይቀር ለእልቂት እየደረጉት ናቸው። እኩይ ስምሪታቸውን በአጭሩ መቅጠት፣ ረዳቶቻቸውን በአዳንም መጋተር ብሔራዊ ግዳጃችን ሊሆን ይገባዋል ሲሉ መልእክታቸውን ያደረሱን ኢማማ ሻግሬ ከወልዲያ ወሎ ናቸው።
እንደምን ሰነበታችሁ የፍኖት ራዲዮ አድማጮችና ተጋጆች። አገራችን ኢትዮጵያ እንደ አገር የተከበሩ እጅግ በጣም ብዙ የታሪክ ሀብቶች አሏት። በአፍሪካ የመጀመሪያዋ የክርስትና ሃይማኖት ተከታይ ናት። ነብዩ መሐመድ የኢትዮጵያ ዙሩሩህና እንግዳ ተቀባይ መሆናቸውን በማወቃቸው ዘመዶቻቸውን ከጠላት ለመሰወር ሲሉ እንዲሰደዱ ያደረጉት ወደ ኢትዮጵያ ነበር። የሀገራችን እስልምና እምነት መስፋፋት የተጀመረው ከዚያ ስደት ኑሮ ጀምሮ እንደሆነ ታሪክ መዝግቦታል። ዘርያቸውን የሚስቡት ከእስራኤል የሆኑ ጥቁር አይሁዶች ለአያሌ መቶ ዘመናት ኑሯቸውን ያደረጉት በኢትዮጵያ ነው። ይህ የሚያሳየው ኢትዮጵያችን ለማንኛውም የሰው ልጅ ምቹ የሆነች ሀገር መሆኗን ነው። የጥቁር ህዝብ ሀገር ቀኝ ሊያደርግ የቋመጠውን ጣሊያን መየ ምንሊክ ምስጋና ይግባቸውና ከህዝባቸው ጋር በመሆን አይቀጡ ቅጣት አቅምሰው አንበርክቀውታል። መማሪያ ቃተው የጣሊያን ወራሪ በመሪያቸው በዶቺ ሙሶሎኒ ተመክተው ለሁለተኛ ጊዜ ኢትዮጵያን ሊወሩ ቢመጡም በጀግኖቹ አርበኞቻችን ደባቅ ተመተው በመጡበት መንገድ በአፍረት ተመልሷል። ይህ ድል ደግሞ ለእኛ ኢትዮጵያውያን ብቻ ሳይሆን ለመላው ነጻነት ለሚወድ የሰው ልጅ በተለይም ለጥቁር ህዝብ መመኪያ እንድትሆን አድርጓታል። ድንቋና ባለብዙ ታሪክ እመቤት የሆነችው ኢትዮጵያ ዛሬ ግን እጅግ በጣም ፈታኝ ከሆነ ችግር ላይ ወድቃለች። ከውጭ ግብጽ፣ ሱዳን፣ አንዳንድ የአረብ ሀገሮች፣ አሜሪካና በምዕራብ አውሮፓ የሚገኙ ሀያላን ሀገሮች ጣልቃ ገብነታቸው አፍጥጦም ይታያል። ከሀገር ውስጥ ደግሞ ወያኔ፣ ኦነግና አንዳንድ መገንጠልን የሚያቀነቅኑ ድርጅቶች ለአንዴና ለመጨረሻ ጊዜ የሀገር የመበተን ሴራቸውን ጦርነት በማንሳት ተግባራዊ እያደረጉ ነው። በዚህ ላይ ደግሞ ራሱ ብልጽግናና የቡድኑ መሪው የሚሰጡት አመራር ለሀገራችን መበታተን ስንቅ አቀባይ ሆኖ ተገኝቷል። የሚካሄደው ደባ በሙሉ ያነጣጠረው ሀገርን ለመበተን የታቀደ በመሆኑ ሰላም፣ ነጻነትና ፍትህ ወዳዱ የኢትዮጵያ ሕዝብ የወቅቱን አንገብጋቢ ሁኔታ ተረድቶ በአንድነት መነሳት አለበት። በተለይ አማራውን ከምድረ ኢትዮጵያ ለማጥፋት ወይም ደካማ ዜጋ ለማድረግ በየቦታው የሚካሄደው ግድያ መቆም አለበት። ዛሬ በአማራው ላይ የሚካሄደው የዘር ማጥፋት ዘመቻ በአማራው ላይ ብቻ የማያበቃ ሳይሆን ወደ ሌሎች ዜጎችም መዝለቁ የማይቀር ጉዳይ ነው። አማራውን ማጥቃትና የእምነት መዋቅሩን ማቃጠል ኢትዮጵያን ለማጥፋት መወሰድ ያለበት ቀዳሚ ተግባር ነው ብለው ጠላቶቻችን እየሰሩበት ነውና ይህን ሴራ አገር ወዳድ የሆነው ሁሉ ልንዋጋው ይገባል። አሜሪካና ወዳጆቿ በሰው አገር ጣልቃ ገብተው በኢራቅ፣ በአፍጋኒስታን፣ በግብጽ፣ በሊቢያ፣ ቀደም ሲል ደግሞ በቪየትናም ያካሄዱትን ጭፍጨፋና አገራቱ አገር እንዳይሆኑ ማድረጋቸውን አይተናል ወይም አንብበናል። ይህ በእኛም አገር ላይ ሊከሰት ምልክቶች እየጎሉ ታይተዋል። አመጣጡን የሚያመላክቱ የቃላት መስፈራሪያዎችና አንዳንድ ቀባዎችንም ተግባር ይዘዋል። አሜሪካ ኢትዮጵያ ወዳጅ ናት ብለን ለበርካታ ዓመታት ተታለናል። ይህ ማብቃት አለበት። የመጣብንን ችግር አሁን አገር እመራለሁ በሚለው የብልጽግና ቡድንና በዋሾ መሪው መቋቋም እንደማንችል በአይናችን እያየነው በመሆኑ አገርንና ሕዝብን ለማዳን ኃላፊነቱን መሸከም ያለበት ራሱ የኢትዮጵያ ሕዝብ ብቻ መሆኑ መታወቅም አለበት። ሕዝቡ ተባብሮ እንዳይነሳ ግን ከላይ ከጠቀስኩት አደጋዎች ሁሉ የሚከፋው በስልጣን ላይ ያለው ቡድንና መሪው መሆናቸውን ያለ ጥርጥር መገንዘብም አለብን። ከዚህ ጎን ሌላ መረዳት ያለብን ነገር ደግሞ የአንዳንድ አድርባይና እበላባይ ምሁራን ሕዝብን የሚያደናግር ሚና እየተጫወቱ መሆኑን ነው። አገራችን መሪ እያሽሞነሞኑ በጋድ መዋሸቱና ማጭበርበሩ እየታየ እንኳን ታይቶ የማይታወቅ በሳሉ መሪያችን እያሉ ሕዝቡ የሚያዩንና የሚሰማውን ጥፋቶች ሁሉ እንዳልተሰሩ እንዲጠራጠር አድርገውታል። የመጣብን ጣጣ እሱ እስኪመልሰው ከሚል ተስፋ መቁረጥ ውስጥ መግባትም የለብንም። በእርግጥ ሁላችንም እንደ እምነታችን አገር ለማዳን ለምንከፍለው መስዋዕትነት ፈጣሪያችን እንዲያሳካልን መጸለዩ ትክክል ነው። ጸሎቱ እንዲሰምርና ፈጣሪም ሀገራችን እንዲያድን እኛ ሕዝቧ የተግባር ሰዎች መሆንም ይጠበቅብናል። የተጋረደብንን የሀገር ማስፋት ዘመቻ እንዴት ልቋቋመው እችላለሁ በማለት እያንዳንዱ አገር ወዳድ ግለሰብ ማንሰላሰል አለበት። የመፍትሄው መሰረታዊ ምንጭ ከግለሰብ ይጀምራል። እኔ ለሀገሬ ምን ላደርግ በማለት እንደ አንድ ሰው ሊሰራው የሚችለውን ማንሰላሰልም አለበት። እያንዳንዱ ግለሰብ አገሬን ለማዳን የሚፈለግብኝን ለመክፈል ዝግጁ ነኝ ብሎ ለራሱ ቃል መግባትም አለበት። እያንዳንዳችን ግለሰቦች ደግሞ ተመሳሳይ የአገር ፍቅር ካለው ሌላኛው ግለሰብ ጋር ስንቀናጅ ኃይል ያለው ሕዝብ ሆነን እንወጣለን። ሁላችንም በኢትዮጵያ ሕዝብ ላይ በመተማመን አሁን ደንቃራ ሆኖ አገር እያጠፋ ያለውን መንግስት ተብዬና ዋሾ መሪውን ከላዩ ላይ አሽቀንጥሮ በማውረድ የራሱ የአስተዳደር ጊዜያዊ መንግስት በአስቸኳይ በመመስረት አገራችንን ከጥፋት ልናድናትም እንችላለን። አሁን ያለው ዋሾ መሪ ሁኔታዎች ሲያይሉ ቤተሰቡን ጠራርጎ እንደ መንግስቱ ኃይለ ማርያም መሸሹ የሚያቀር ነው። ይህ ከመሆኑ በፊት ተዘጋጅተን መገኘትም አለብን። በቸር ያገናኘን በማለት ደብዳቤያቸውን ያደረሱ ናቸው ያዳወቀ ናቸው።
ተከታታይ ጤና ይስጥልኝ የፈኖተ ዲሞክራሲ ራዲዮ የደብዳቤዎች አምድ አዘጋጆችና የዘወትር የዚህ ዝግጅት ተከታታዮች በሙሉ ወድ አድማጮች እንደምን ከረማችኋል ይያልኩ የዛሬውን መልእክቴን የወያኔ ነጻ የይለፍ ድጋፍና ድል እዛው ትግራይና ከዛው ውጪ ራሳቸውን በራሳቸው የፈጠሩትን ፈንጠዝያ መልሶ በራሳቸው ላይ ያመጣው መዘዝ ተብሎና ተጽፎ የሚያልቃሉ ነው። ባሉበት በትግራይ ውስጥ አብሮ የኖረውን ወገን ሳይቀር የአብይ ደጋፊ ይያሉ የጨፈጨፉ ጭፍጨፋ ራሱ እንደዛ አይናቸውንም ጨፍኖ ለሚደግፋቸው ፍርደገምጥሮች ራሳቸው ድጋፋቸውን ይነፍቋቸው ይሆናል። ለስልጣን ፍለጋ ደግሞ ፖለቲካ ፎርቹን እየሆነ መጥቷል። ሆዲ አባውን በቅል ያወጣ እንደተባለ ሁሉ ቢሆንም ባይሆንም በዚሁ ጊዜያዊ ደጻ ግቡ ፈንጠዝያ በጌሾ ተጨማልቆ ማንን ፈርቼ የሚል መሰል የወያኔ መፈክር ሲያወርድ የአዲስ አበባ ፖሊስ ወስቦ ከርችሟቸዋል። እንግዲህ ይህ ራሱ ለራሳቸው ሆነ ለጭፍን ደጋፊቻቸው ውርደት ነው። እንዲህ ከሆነ ማ ወያኔዎች ከክፋት በስተቀር ፖለቲካ የሚባል ቃላቱም ጠፍቶባቸዋል እንደማለት ነው። ይበንድ እንዳለ ከአመታት በላይ ወዘሪት ብርቱካን የለፋችበት የምርጫ ድግስ ይፋ ሆኗል ተብሎ ሲነገር ጆሮዬን እንደ ጥንቸል አቁሜ ስከታተል በ101 ተቃዋሚ ዶናልድ ቢጂ ሲጠብቅ የሰማሁት ከ201 ተቃዋሚ ስም ሲሆን እሱም ቢሆን በብልጽግና ቡዳን ዳይበላቸው ተብሎ በውስጥ አዋቂ የተሰራ ይመስላል። ባለፈው 97 ምርጫ ጊዜም ለአንድ ለናቱ ተመራጭ ሰው ተመርጦ የነበረ ሲሆን ያሁኑ ምርጫ ከዛ ጋር ሲነጻጸር ብልጽግና የተሻለ ይመስላል። ከወዲሁ ህዝብ የተፋቸውንም ቢሆኑ እኛ እናቅፋቸዋለን ማለት ጀምሯል። ይህ ሲልም እኛም እኮ ህዝቡን ምርጫ አሳጥተ ነው እንጂ በሐቅ ራስ ኖሮን አይደለም የተመረጥነው እንደማለት ካልሆነ በስተቀር ህዝቡ አሽቀንጥሮ የጠላቸውን ግድ የላቸውም አብረን ማለቱ ምን ማለት ነው? እስኪውነት እናገር ካልን አብን የተባለው ድርጅት ከሰኔ 14 ቀን በተደረገው ምርጫ በአዲስ አበባና በአማራ ክልል ብልጽግና የመራ እንደነበረ ሁሉም ሰው ሰምቷል አይቷል የሰማም ሰምቷል። ይያደረ ያለ ሲሄድ አብንም ሆነ ብልጽግና አሸንፋለሁ ያለ ያዘኝ ድጋፍኝ ባዩ ኢዜማ አብንም ታዳ አሁን ምን ነካቸው? የምርጫው ውጤት ስለምን ዘገየ? የብልጽግናስ ድግስ እንዴት ብልጽግና ብቻውን ድንኳኑን ሊቆጣጥር ቻለ? የብልጽግና ሚዜዎች እስከ ቤተ መንግስት ድረስ ሰው ውርደታቸውን ተከናንበው ወደ ቤታቸው ቢመለሱም ዶክተር አብይ ግን አይዟችሁ ጦማችሁን አታዙም እያለ እየሸነገላቸው ሲሆን እንዲያውም ቅርበት ያላቸው ታማኝ ዘቃሞች ቦታም እየተመቻቸላቸው ያለ ይመስላል። ያሞራይ ብልጽግና ከኢሃደግ ከወያኔ ያለው ልዩነት ወያኔ የቀበራትን ኢትዮጵያ ስም በየአንዳንዱ አረፍተ ነገር መዝጊያ ላይ እንደ አራት ነጥብ ኢትዮጵያ እያለ ስለሚጠቀም ሻል ያለ ወያኔ ሆኖ ተገኝቷል። ህዝቡም ዴሞክራሲ ትግል የሚደረገው አገር ሲኖር በሚል እምነት ላይ ተመርኩዞ እስኪ እናያቸው እድል አግኝተው ብልጽግና ይህን ዙር አሸናፊ ሆነዋል ተብሏል። እነሱ ሁሉንም አቀፍ ሽግግር መንግስት የሚስማ አትጥሩብን እንጂ ሁሉም ታማኝ ተቃዋሚ ያለኝ የሚለውን አጀንዳ ብልጽግና ይመልሳል ይላሉ። እንግዲህ በህዝብም በዛም አነሰ ተጭበርብሮ እንደ ቻይና ኮሙኒስት ፓርቲ ሁሉንም ብልጽግና ይያሉ እንዳይከርቡብንም እፈራለሁ። እስኪ ለማንኛውም የከርሞሶ ይበለን አሁንም ያው ይሃፓ ያለው ነገር አንድ በአንድ እየተፈጸመ ነው ያለው። ወያኔ አልሞተም በህይወት አለ ብሎ ነበር ሁነትም አልሞቱም እነሆ ደፍረው ራያ ደረሱ። የቺን ሀገር ካላፈረሰን ብለ ከኦሮሞ ጽንፈኞች ጋር ለነጮች የገቡትን ቃል እንፈጽማለን እንዳሉት እያደረጉት ነው። ለዚህ ዛሬ ላይ የሚደረጉት እንቅስቃሴ ራሱ በቂ ምስክር ነው። አብይ እንደ በግ በገመድ የሚወተተው መከላከያ ንግቡ ተነሱ ልቀቁ ኑለቃችሁ ጡ ሲባሉ እቃ ማስተባበስ ብቻ አይቅደም። ጥያቄ ጠይቁ ሀገርን መልሶ በወያኔ ሊያስወር ነውና እሱ እናንተ ውጡ ግቡ የሚላችሁ ራሱ ታዞኑና የሷ አዛዦች ብዙ ናቸው። ትልቁ አለቃው አሜሪካ ሲሆን ትንሹ አለቃ የኦነግ አዛውንት ናቸውና ብዙ ምክር በተለይም አማራን በተመለከተ እሱም ተጨማሪ ሐሳብ እየሰጠ ይተባበራቸዋል። ያ የፈረደበት አማራ ላይ የሚደረገው ስውር ሸረባ በአዲስ መልክ ወያኔን የጋለቡ ጥራቶች እየመጡ ናቸው። እነሱም ማታማታ ከአሜሪካኖች ጋር በስልክ ሲያወራ ያድራል ሌላ ጊዜ ደግሞ ከኦነጎች መግለጮች ጋር ሲዶልስ ያዘርና ወታደሩ የምናስወጣ ለታክቲክ ነው ይያለ ያስወራል። ለሚደረገው ለማደናገር ያህልም አንድ ህዝብ በቀልብ የሚስብ ድራማ ይሰራና ሰው እሱ የሚሰራቸውን ተንኮሎች እንዳይነቃበት ያደርግና ተቅለሶ ህዝብ ብርቅዬ ልጆች ብለው በብርቅዬ መዝገብ እንዲመዘግበው ይፈልጋል። ነገር ግን ልቡና ተግባሩ ከህዝብ የራቀ ነው። እሱ ከህዝብ ጋር የሚኖር ከጥፈት ቃል አስርጋ ብቻ ናቸው። ዶክተር አብይ የመሰሪነት ግልጽ ጋድ ሆኗል። የሞቶን ወያኔ ከአሜሪካና ከአውሮፓ ጋር ዶልቶ ዛሬ ራያ ላይ የማይለቀቅ ቦታ ለአማራ ልዩ ኃይል ቀጭን ተሳስቶ እንደተለመደው ወያኔ እንዲቆጣጠር ፈቅደዋል። እዚህ ላይ ከእንግዲህ ለአብይና ለሽመልስ የምታጎነብሱ ካላችሁ አቁሙና መኖር አለመኖርም ካለም ቆራጥ ዜጋ ሆናችሁ ድንገት ለሚሰጣችሁ ትዛዝ እንቢ በሉ። አብይ ከሆነ ከፈረንጆች የበለጠ ጸረ አማራና ጸረ ኢትዮጵያም የሆነ ማሽንክ ነው። ለሱዳኖች ከላይ ገብቶ እንዲይዙ ያደረገው አማራን በከበባ ወጥመድ ውስጥ ለመክተት ሆነ ተብሎ ያደረገው ነገር ሲሆን ይገርማል። የከበባው ድራማ ብዙ ነው። ጎጃም በጉሩዞች ያስጠቃ፣ በወለጋ ውስጥ በኦሮሞ ጽንፈኞች፣ ከዛም በትልቁ ሱዳንና ወያኔዎችን አስከብቦ አማራን ለአንዴም ለሁሌም ቅስሙን ለመስበር ተብሎ የተወጠነ ሴራ ነውና እናንተ አገር ወዳድ ወታደሮች እንቢ በሉ። የአማራ ብልጽግና ያየለው አብሮ ከአብይ ጋር ለሚንከረፈው ባዕሪኖች ብዙ አትጨነቁ። ኢትዮጵያም ለአሁን ከሁሉ እንደሁሌው አሁንም ያው የዘፍቶት የማይለያት እግዚአብሔርም አለላት። በሌላ በኩል ኢትዮጵያዊ ያዛውን ታዲዮስ ታንቱ የደረሱ እውነትና ታሪክ በጉልበት ቢቀበሩም እውነት ነውና ተቀብሮ አይቀርም። በዛሬች ኢትዮጵያ እውነት የሚናገር ጠፍቶ በአገራችን ውሸት በማናለኝበት በለገሰበት ሰዓት አንድ ለናቱ እውነት ተናጋሪ የሆኑትን በእድሜ አባት በክብር ልጅ ታዲዮስ ታንቱ ብዙዎቹ በፍርሃት አምቀው የያዙትን እውነት ፍርጥጽን አውጥተው በመናገራቸው ያኔ በወያኔ የተሰቃየው አንሶ ዛሬ ብልጽግናም እኚህን ሰው በዚሁ በሐቀኝነታቸው ቂም ቁምስቅላቸውን ሲያሳዩ ቆይቶ አሁን በእውነት በቦምብ የተደበደቡና ቂም የቋጠሩ ባለስልጣናት እኚህን አዛውንት ከቤታቸው ወስደው የት እንዳደረሳቸው ለጊዜ አይታወቅም። ለእሳቸው እስራትና በዚህ ሳቢያ ለሚደርስባቸው ጉዳት ተጠያቂዎቹ በእሳቸው እውነት በመናገር በህዝብ ዘንድ ክብር ባይኖረንም በይበልጥ ክፉኛ አገልጽናል ባዮቹ ብልጽግናና የኢዜማ መሪዎች ናቸው ተጠያቂዎቹ። ከዚህ ሳንወጣ በተያያዘ ጉዳይ የዶክተር አብይ መንግስት በቅርቡ ቢረቡም ባይረቡም ከ100 በላይ የሆኑ ፖለቲካ ድርጅቶች ጋር ተደራድሮና ተጨቃጭቆ ሁሉም ነገር ችለው አብሮ የኖሩ መሪ ሲሆኑ አሁን ከነዚህ ለማዳ ተቃዋሚዎች መሐከል እንዴትስ እኚህን አንድ እውነተኛ ኢትዮጵያዊ ሰው ቢገኙ አደገኛ ተብለው ታድነው ይታሰራሉ? አሁን ማደብዛቸውም ጣጥቷል። እሳቸውም ቢሆኑ ዋሽቼ ኖሬ የማተስፈው አንዳች ነገር የለም በማለት እንዲህ ሲሉ ተናግረዋል። ውሸት ብችል ኖሮ ዋሽቼ መኖር ይችል ነበር። ውሸታም ባልጠፋበት አገር እኔ ለምን ተደምሬ ታሪክን ቀብራለሁ ሲሉ የብልጽግና ምዕራፍ 1 የሥራ መጀመሪያ ሰለባ በመሆን ተሰውረዋል። ፍትህ በግፍ ለታሰሩ ሁሉ ሲሉ ይህንን መልእክት ያላኩልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
የተከበረ ሰላምታይ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ ፕሮግራም አዘጋጆች አድማጮች እንዴት ከረማችሁ? አላችሁልን? በርቱ ተበራቱ ይያልኩ እንደተለመደው እቺን መልእክቴን እንድታስተላልፉልኝ በአክብሮት እና በጥሞና አጠይቃለሁ። ኡኡ በይ ኢትዮጵያ ጨካኝና አንጃ ባንዳ አይቆምብሽ። ለወሳኙ ፍልሚያ ተነሽ። በቀደመው ዘመን ኢትዮጵያዊነት መከበሪያ መታፈሪያና ተፈልጎ የማይገኝ ማንነት ነበር። አገራችን ኢትዮጵያ የፍትህ አደባባይ፣ የስደተኞች መጠጊያ፣ ለነጻነት ዘብ ሆና መቆም በእምነቷ የምትታወቅ መንፈሳዊ ሀገር ነበረች። ዛሬ በምዕራብ ዓለም የሚገኙት ሀያላን መንግስታት እንደ አገር ሳይቆሙና መኖራቸው ሳይታወቅ ኢትዮጵያ ሀያልና ገናና በዘመኑ በስልጣኔዋ የታወቀች ስለመሆኗ የጥንት መዛግብት መስክረውላታል። ላለፉት 27 ዓመታት በትግሬ ወያኔ ከፋፍላ አገዛዝ ፍልስፍና ስትሞገትና የበቀል ሰይፍ ሲያርፍባት የቆየችው በአብይ የሚመራው ተረኛው መንጋ ኦነግ ኦፒዲዮ አገዛዝ የእሳት ሰደድ ለቀውባታል። የጥንቷ ኢትዮጵያና ኢትዮጵያዊነት በሌሎች ዘንድ የተከበሩ የሚታፈሩ የሚደነቁ በእምነታቸው ቀናይነት በደግነትና በትህትና በሌሎች መሰል ተግባራት የሚታወቁ እንደነበር በተለያዩ ቋንቋ መጽሐፍ ተጽፎ ይገኛል። ግሪካዊ ባለቀኔ ሮሜል ኢትዮጵያውያን በጸባይ ጭምትና በትህትና የተሞሉ ናቸው። በተመሳሳይ ቪዛንታይምስ እስጢፋኖስ ኢትዮጵያውያን አምልኮተ እግዚአብሔርን በማስተዋወቅና ሕግን በመስራት በዓለም የቀዳሚውን ስፍራ የመጀመሪያውን የያዙ ሕዝቦች ናቸው ሲል ጽፏል። በቅዱስ መጽሐፉ ኢትዮጵያውያን በእምነታቸው የታወቁ በመግባራቸው የሚደነቁ እንደነበሩ አገሪቷም አገረ እግዚአብሔር እንደሆነች ገልጿል። ስለ ነብዩ መሐመድ አሰላቱ ወሰላም የህይወት ታሪክ የሚያሳየው እስላማዊ ተውፊት መጽሐፍ ደግሞ ነብዩ መሐመድ አሰላቱ ወሰላም ወደ ወገኖቻቸው በመካ ቆሪፎች ሲሳደዱ ከነበሩት ተከታዮቹ ወደ አብሲና ብትሄዱ ማንንም የማያሳድድ ንጉስ ታገኛላችሁ፣ ይህ ሀገር ወለተኛ ምድር ስለሆነ እግዚአብሔር ከመከራቸው ያድናቸዋል ብሎ ወደ ኢትዮጵያ እንደላካቸው ታሪክ ይመሰክራል። በወቅቱ የነበረው ክርስቲያናዊ ንጉስ ከየት መጣችሁ እናማናችሁ ሃይማኖታችሁ ምንድነው ሳይል በክብር ተቀብሎ ማረፊያ በመስጠት ክፉን ቀን እንዲያሳልፉ አድርጓቸዋል። ከዚያም ቀደም ብሎ በልዩ የግሪክና የሮማ ግዛት በሃይማኖታቸው የተሰደዱ ክርስቲያን መነኮሳት ኢትዮጵያን መጠጊያ እንደሆነቻቸው እነሱም በመድረ ኢትዮጵያ ገዳማትን በማስፋፋትና መጻሕፍትን በመተርጎም ታላቅ አስተዋጽኦ እንዳበረከቱ ታሪክ እየነገረን ያለው። እንደነዚህ ታሪኮች ከሆነ እምነት ቀለም ዘር ሳትለይ የስደተኞች መብት በማክበር በአለማችን ቀዳማዊ አገር አድርጓት ቆይቷል። ከታሪክ እንደምንማረው ኢትዮጵያ ኢትዮጵያዊነት መሰረት ለማቆም ዘር፣ ቋንቋ፣ ጎሳ፣ ቀለም የተወሰነ ቦታ ክልል መስፈርት አልተቀመጠም። ላለፉት 50 አመታት ወደ ልብ ወለድ ታሪክና ፈጠራና ድርሰት ከተሸጋገርን ወዲህ ግን የማንነታችን የምንኮራበት ታሪክ ትርጉም የለሽ እንዲሆን ተደርጓል። በፈጠራ ታሪክ ልክፍት በሽታ ላይ የወደቁት የወራሽነት የጥፋት መርዝ ጎርንቶ አንድ ትውልድ በልጦ አገር ለማፍረስ አቅም ይዞ ወጥቷል። አገራችን ኢትዮጵያ አርግዛ የቆየችው የበታተ ጽንስ አዋላጆቹ ኦነግ ወያኔና ኦፒዲዮ ዓለም አቀፍ ሴራ ናቸው። ወያኔ ኦኤልኤፍ ኦፒዲዮ አብይ አህመድ እና ሌሎች ጎዶሎ ጉማሬ ብራኑ ነጋ አንጃው መርሻ ዮሴፍ ግሩፕ ናቸው። ምንም አይነት የሽግግር መስ እንዳይቋቋም እንቅፋት ሆኖ ወሳኝ የአብይ አማካሪ ሆኖ የተቀመጡት ባንዳዎችና አንጃዎች ናቸው። የገንጣይና አስገንጣዮችን በመኮልኮል ስራውን እየሰራ ነው ያለው። አብይ አህመድ አሊ አገራችንን በሰቅጣጭ ሁኔታ ላይ ትገኛለች። ባንዳና አንጃዎች ገንጣና አስገንጣዩ ሰርግና ምላሽ ጊዜያቸው ሆኗል። አብይ ምን ቃል እንደገባላቸው ለአሜሪካ ለእንግሊዝ ወታደሩን ከመቀሌ ያሰጠው ምን እንዳሴረ ወደፊት ይታያል። የሽግግር መንግስት አሁኑ ትግሉ ይፋፋም ነገ ዛሬ ሳይል ይፋፋም። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች ልባዊ ሰላምታ ይድረሳችሁ። ለሀገራችን አንድነትና ለዓላዊነት በጽናት ከልባችሁ እያደረጋችሁት ያላችሁ ተጋድሎ በቃላት ድርድራ ሊገለጽ የሚቻል አይደለም። የብዙዎች ተስፋ የቆረጡ የተንሸዋረሩ የተንጋደዱ በዘረኝነትና በቅንጭር አስተሳሰብ የተጎዱ በርካቶችን መንፈሳቸውን ማረቅ እይታዎቻቸውን ማቅናት ይችላልና ለትበረታቱ ይገባቸዋል። ዘረኝነት እንደ ተላላፊ በሽታ ወይም እንደ የልህቅነት መመዘኛ ተደርጎ ሊወሰድ የሚገባው እንዳልሆነ በየለቱ ከመጣቀርባቸው አተታዎች መገንዘብ የሚቻል ነው። በድጋሚ ለትበረታቱ ይገባቸዋል ማለት ነው እንዳለው። በዚህኛው መልእክቴ ለፍትኖት አድማጮች ማካፈል የፈለኩት ኢትዮጵያ ይሃፓ ኢትዮጵያ በሚለው እንደ አለት የተነከረ እንደ ተራራ የገዘፈ ሐሳብን ይሆናል። የዚህ ወቅት ጥያቄ ያገር አንድነትና ሉዓላዊነት እንዴትና በማን ይከበራል የሚለው ነው። ዛሬ ባንዳ የሚለው ቃል የፖለቲካ ሞሽላቆች ማወናበጃ ሆነና አገር ካዲዎች ራሳቸውን ከሀገር መበለቻ ገጀራነት አሳልፈው የሸጡ የፖለቲካ ትርፋንጀቶች ሰፊ የማወናበድ ዘመቻ ላይ ቢጠመዱም አገር መዳኛ ማን እንደሆነ ብዙም ምርምር የሚጠየቅ አለመሆኑ ተደጋግሞ የተብራራ ነው። ይህን በቀላል ለምሳሌ ለማስረዳት የፋሽስት ጣሊያን ወራሪ ጦር መሪ የነበረው ግራዚያኒ አርበኞችን ባንዳ ያለ ያወናብድ እንደነበር የሚታወቅ ነው። ዛሬም ወያኔና ወራጆቹ የብልጽግናና የኢዜማና መሰሎቻቸው በሐቅ ለዲሞክራሲ የሚታገሉትን ባንዳ ያሉ የተያዙት ጭቃ የሚለቀልቁ ያላወቁት ጉዳይ ሐቁ የቱን ያህል ቢቀበር ክምሩን ንዶ መውጣቱ አይቀሬ መሆኑን ነው። ሲደመደም ግራዚያኒ ኢትዮጵያን ሊያጠፋ እንደመጣ ሁሉ ወያኔ ብልጽግና ኦነግና መሰለቻቸው የኢትዮጵያ ጣላቶች እንጂ ታዳጊዎች አይደሉምና በመላሶቻቸው አንሽንገልላለው ንጉሱም አርበኞችን እነበላይ ዘለቀና ገለውና በስክላት ገለው ባንዳዎችን ሾመውና ሸልመው አገርን ገለው ለተተኪው ፋሽስታዊ ወታደራዊ ቡድን አስረክበው እሱም በተራው አገርን ለገንጣይ ወሮበላዎች አስረክቦ አሁን ላለንበት ቀውስ ዳርጎናል። ያገራችን መሬት በሱዳንና በፋሽስቱ ኢሳያስ ጦር ተደፍሯል። ይህ ድንበርን ያስደፈረ ውርጋጥ ዘረኛ ቡድን ድንበርን አስደፈሮ ራሱን ለቧልቱ ምርጫ ማቅረቡ የህዝብ ንቀቱን የሚያሳይ መሆኑ አያነጋግርም። ጥቂት ግብዞች ሻቢያ ትግራይን ባይወር ኖሮ ወያኔ በቀላሉ 4 ኪሎ ሊገባ ይችል ነበር የሚል ሐሳብ ሲሰነዝሩ ሰምቻለሁ። ይህ ማለት በሐሰት ኢትዮጵያን ወይም አማራ ቀኝ ገዢ በማለት በኢትዮጵያ ጣራቶች ድጋፍ ኤርትራን የገነጠለው ሻቢያ የተባለው ገንጣይ ቡድን አገር አጥፊ እንጂ አገር አዳኝ ሊሆን አይችልም። እነኚህን ተጠየቆች ያነሳሁት እስከዛሬ ለአምስት አስርት ዓመታት ኢሃፓ የኢትዮጵያ የፖለቲካ ችግሮችን መፍቻው ብቸኛ ቆልፍ የሽግግር መንግስት እንደሆነ ሳያሰልስ ድምጹን እያሰማ መታገሉ በሐቅ ለሀገሩ መቆሙን የሚያሳይ ለመሆኑ አያከራክርም እላለሁ። የገመን ቁላል እንደሚወገድ ሁሉ ብልጽግና አገር ገዳይ ነውና ከነግሳንግሱ ተጠራርጎ ሊወገድ የግድ ነው። ሲቆላ እንደማሽላ የሚንጣጣ ሁሉ ማሽላ አይደለምና ኢትዮጵያን ባፋቸው ደጋግመው የሚጠሩ አገራችንን ለመበለጥ ገጀራዎቻቸውን የሚስሉም እንዳሉ እንረዳና በገዛ ገጀራቸው እንቅጣቸው ላለው እየተደራጀንና ትግላችንን እያቀናጀን አገራችንን ሊያጠፉ የተነሱብን ጣላቶቻችን ላይ እንዝመት የሚል መልእክቴን ማስተላለፍ ወደድኩ ሲሉ አሊሾ ከዲላ ለደብዳቤያቸውን አጠናቀዋል።
ለኩልነት ለዲሞክራሲና ለህዝባዊ መንግስት የምታስተምሩት ውድ የፍኖተ ሬዲዮ አዘጋጆች ትምህርታችሁ በህዝብ ህሊና ውስጥ እየሰረጸ ነውና ተጠናክራችሁ እንድትቀጥሉ የዘወትር ምኞቴ ነው። እንዲሁም ውድ የዝግጅት ተከታታይ የሆናችሁ ድንቅ ኢትዮጵያውያን እንደምን ከረማችሁ? ፍኖተዎች ይህን አጭር መልእክቴን ወደ አድማጮቻችሁ ጆሮ ታደርሱልኝ ዘንድ በአክብሮት እጠይቃለሁ። ከሐምሳ ዓመት በፊት ኢትዮጵያ ሲባል እንግዳ ተቀባይ ደግ ሩሩና ፍቅር የተትረፈረፈባትና የምታጓጓ ሀገር እንደነበረች ይታወቃል። ስነ ጽሑፎቻችን ሁሉም ዘክረውታል። ለነዚህ መልካም ባህሪያቶች መገለጫ ይሆኑ እንደ እድርና ዕቁብ የሚመስሉ ምሳሌዎች በየአካባቢው እንደ ህዝቡ ባህል ዳብረው ይገኛሉ። ክርስቲያኑና እስላሙ አንዱ ያንዱን ሃይማኖት ማክበር ብቻ ሳይሆን ተጋብቶም ተዋልዷል። እንደዛሬ የዘራጥር ከመከለሉ በፊት አማራው፣ ትግሬው፣ ጉራጌው፣ ኦሮሞ፣ ሐረሬው ወዘተ የራሱ የሆነውን ዘር የሚያገባውን ያህል እጅግ በጣም ብዙ ቁጥር ያለው ደግሞ ከሌላው ጋር ተጋብቶ የዘር ግንዱን አጥኖ ነገር ግን ኢትዮጵያዊነቱን አውፍሮ ኖሯል። በአንድ ቤተሰብ ውስጥ ሁለትና ሶስት ቋንቋዎች ይነገራሉ። የበርካታ አካባቢዎች የምግብና የመጠጥ አይነቶች ይቀርባሉ። ባህል ሲመጣ የአማራ እስክስታው፣ የጉራጌ ጭፈራው፣ የትግርኛ ከበሮ፣ የወላምኛ ዳንስ ወዘተ ከአንድ ዘር መቀዳትን ሳይሆን በርካታ የሆኑ የኢትዮጵያዊነት መገለጫ ነበሩ። ዛሬ ከዚያ ብሩ ደግ ክብረ ብሔራዊነትና የፍቅር ዘመን ተነስተን ወደ መነጣጠል ዘመን ከሚያሸጋግረን ክፉ ድልድይ ላይ እንገኛለን። በእርግጥ ድልድዩን ሙሉ በሙሉ አልተሻገርነውምና እንደነበር ነው የምንመለስበት እድል አያሌ ነው የሚል ጠንካራ እምነት አለኝና ተስፋ መቁረጥ አይገባንም። ያን ሆኖ ግን ልንክደው የማንችለው አጥር ከልለን መፋጀት ተጀምሯል። የባልና ሚስት ጠንካራ ትዳሮች በሃይማኖትና በዘር ልዩነት እየፈራረሱ ናቸው። እንኳን እድርና ዕቁቦችን ልናጠናክር ቀርቶ የኔ ዘር ሐረግ የማይመዝሰው ሲሞት ይድፋው ከምንልበት መጥፎ ቀን ላይ ደርሰናል። ዛሬ አለባበስ እንኳን ዘር እንዲያሳይ ሆኖ እየተለበሰ ሲሆን ድሮ ኢትዮጵያዊ አለባበስ ባህል ነው የሚባሉት ልብሶቻችንን ካላቃጠልናቸው በየሳጥን ውስጥ ደብቀናቸዋል። ዶሮ ወጥ የአማራ ባህል ነው ተብሎ አንበላም የሚል ጊዜ ቢመጣ አይገርመኝም። ስሙን ከአማርኛ ቃና ለማላቀቅ ምን ያልተሞከረ ነገር አለ? አንድ ግርማ የሚባል ሰው ኦሮሞነት ዋሃብዶ ስሙን ገመዳ ማድረጉን ሰማው። ስሜ ተፈጥሮ ባህሪን አይቀየርምና ኦሮሞ ግርማ ስሙን ገመዳ ስላልፋለ ኦሮሞነቱን አያበዛውምና ለምን መትከም እንደፈለገ ታስበው ያስቀኛል። ጊዜ እንዲም ይሆናልና ዛሬ ለዘመናት የዘለቀው የኤርትራና ኢትዮጵያ ጥላቻ ሰላም ወርዶ እያየን ነው። እልል የሚያስል ነው። ለነገሩ ድሮም የተጣሉት የሁለት ሀገር መሪዎች እንጂ ህዝቡማ ሰላም ነበር። በኤርትራና በኢትዮጵያውያን መካከል የነበረ የአንዳንድ ሰዎች ጋብቻ መንግስቶቹ በፈጠሩት ችግር ቢፋቱ ላይገርም ይችላል። ወያኔ ኤርትራውያንና ከኢትዮጵያ ሲያባረር ሻቢያም የመልስ ምት መስጠቱን አይተናል። በእንዲህ አስገዳጅ ሁኔታ ትዳር አልፈረሰም ማለት ይከብዳል። ይህ አይነት ከቁጥጥር ውጭ የወጣ ችግር በሌለበት ወቅት ግን ኦሮሞ ከኦሮሞ ያልሆነውን የትዳር ጓደኛውን መፍታቱ፣ ትግሬውም ትግሬ ያልሆነውን አጋሩን መካዱ አበዱ ከማለት ባሻገር ሌላ ቃል አይገኝለትም። የዛሬ ሀገራችን ሁኔታ እውነትነት በሌለው የቅዠት ታሪክ ብቀላ ላይ የሙጥኝ ያለ የስህተት ጉዞ ነው የሆነው። በድሮ ጠብ ነው ፍጅት እየተካሄደ ያለው። ወያኔ ዘውዱ ከአጼ ዮሐንስ ላይ ተቀምጦ ስልጣኑ ከትግሬ ወጣ ብሎ አምጾ የተነሳ ይመስላል። አጼኛ አጼ ዮሐንስን በኢትዮጵያዊነታቸው እንደምናደንቃቸው ወያኔዎች ሲያወድሷቸው አልሰማንም። ሲመሰረቱ የተሳሳቱትን ያህል አሁን በስተርጅናና በመከበሪያ ሰዓታቸው ደግሞ የመለስን ስልጣን ማስመለስ አለብን እያሉ ደን ለደን ይልሃሉ። ታጥቦ ጭቃ ማለት እኮ ይሄ ነው። አጼ ምኒልክ ኦሮሞን በድለዋል የሚል ሐሰት ፈጠራ ወንጀል ሰንቆ የተነሳው ኦነግ ደግሞ ምኒልክንና አማራውን አገናኝቶ ይኸው በአማራዎች ላይ ዘግናኝ የዘር ማጥፋት ዘመቻ ተያይዞታል። በዘር በቋንቋና በሃይማኖት አማራውና ኦሮሞ እየተፋጁ ነው የሚል አነጋገር አንዳችም ሀቅ የሌለው ፕሮፓጋንዳ ነው። እልቂቱ አልተካሄደም ወይም አይካሄድም አላልኩም። ግን አባባሉ ሁለቱንም ጥፋተኛ አድርጎ ማስቀመጡን ነው የምጠለው። በዚህ እልቂት ውስጥ አማራው የእልቂቱ ሰለባ ነው፣ ግፍተሪው ኦነግ ነው። መጤና ነፍጠኛ አይደል አማራው የሚባለው? በእርግጠኝነት ለመናገር ኦነግ ታሪክ የማይረሳው ከፍተኛ ግፍ በአማራው ላይ እየፈጸመ ነው ያለው። ይህን የሚክደው የብልጽግናው መሪ ኦሮሞውን ሞቷል ሲል ቢደመጥ ሊገርመን አይገባም። ይህ በዘር ማውደምደም የተጋረደው አይናችን ሲጠራ ሁላችንም ሀቅን አይተን ወደ ህሊናችን እንመለሳለን የሚል ብሩህ ተስፋ ይታየኛል። ይህ አሁን በአማራው ላይ የሚወርደው ግፍ አንድ ቀን ፍትህ አግኝቶ ህዝብ ማለትን የራሱ የኦሮሞ ህዝብ በግፍ ፈጻሚ ኦነግ ላይ መዞሩ አይቀሬ ነው። አሁንም ትንሽ በትንሽ እያቆጠቆጠ ምልክት መስጠት ጀምሯልና እናንተ ኋላቀር የኦነግ ተኩላዎች ልብ በሉ። እንስሳት ሲከባበሩ ሲታይ የሰው ልጅ ከእንስሳ ይሻላል የሚለውን አባባል ውሸት መሆኑን ያረጋግጣል። በተለይ ሰው ናቸው የሚባሉ ኦነጎች እንዴት ከእንስሳ አንሰው ወገናቸው አማራ ላይ ልባቸው ሊጨክም ቻለ? የኦነግ ሽብርተኛ አይነት የሰው አራዊቶች የሰው ልጅ ባለበት ሁሉ እንዳሉ አንስተውም። ከጥቁሩ የባሰ ደሃ የሆነው የአሜሪካ ነጭ ጥቁሩን እጅግ በጣም አድርጎ ይንቃል። ሀብታሙ ነጭ ደሃው ነጭ ጎረቤቱ እንዲሆን አይፈልግም። ጥቁሩ ሀብታም ከደሃው ጥቁር መንደር አይታይም፣ ይዘርፉኛል ብሎ ይፈራል። ደሃው ኦነግ ደሃውን አማራ በቆንጨራ ሲያርደው ያ ያረደው በሁለንተናው እሱን የሚመስልና በኑሯቸው ሊደጋገፉ እንደሚችሉ ዘንግቶታል። መደብ ከመደቡ መተጋገዝ ነበረበት። ሀብታምን የሚያስጠላ አባቴ ባይኖርኝም አላግባብ ግን ደሃውን ሲግጠውና የሀብት ማከማቻ ማሽን አድርጎ ሳይ ልክ አይደለም ከማለት አልቆጠብም። ምናልባት ጥርት ያለ መልስ ለማግኘት ግልጽ የሆነ ጥያቄ መጠየቅ ሊኖርብን ነው። አሁን ጥያቄ ለምን ኢትዮጵያውያን ጨካኝና ፈሪ ሆን? ጥያቄው ለአንድ ኢትዮጵያዊ ሁለቱን ባህሪ ማለትም በአንድ ጊዜ ጨካኝና ፈሪ ለማድረግ አይደለም። ግን ሁሉም ኢትዮጵያዊ ባይሆን የማይናቅ ብዛት ያለው ወገናችን ለምን ጨካኝ ሆነ? ለምንስ እጅግ በጣም ብዙዎቻችን ፈሪ ሆንን? እነዚህ ሁለት ጸረ ህዝብ ባህሪያቶች ማለትም ጭካኔና ፍርሃት መነሻና ምንጭ አላቸው። እንደኔ እምነት ደግሞ ብቻዬን ሳልሆን በርካታ አንድ እኔን እንደኔ የሚያስቡ አሉ ብዬ አምናለሁ። በታሪካችን በህዝብ ላይ ታይተው የማይታወቁ እነዚህ ጭካኔና ፍርሃት ያሰፈረብን ደርግና ደርግ ብቻ ነው። ጭራቁ ግርማ ከበደ በተለያዩ የደርጋ አባላት በየገጠሩና በየከተሞቹ የተካሄዱ የጅምላ ጭፍጨፋዎች ባንዳንድ አካባቢ ሰውን ከነህይወቱ አንጦሮጦ ሆን ከሆነ ገደል ውስጥ መወርወር ከነህይወታቸው ላዞ መወርወር በየእስር ቤቶች የተካሄዱት የተለያዩ አስጠቃቂ ስየሎች እንዲሁም የሁሉም ጭካኔዎች አናስ የሆነውና ከግማሽ ሚሊዮን በላይ ዜጋን የቀጠፈው ቀይ ሽብር በህዝባችን ላይ ጭካኔና ፍርሃትን ማስፈኑ አጠያያቂ ሳይሆን እውነተኛ ክስተት ነው። በየአደባባዩ በየገበያው መስክና በየጎዳናዎች ላይ የሰውን ልጅ ሰውነት በአስጠቃቂ ሁኔታ ቆራርጦና በሳቶ በየቦታው እንደህል አስጥተውት በካርቶኖች ላይ የተጣፉ መፈክሮችን ጽፎ በደረት ላይ በሚስማር መቸንፈር የጭካኔ መገለጫና የፍርሃት መቀስቀሻ ካልሆነ ሌላ ምን ሊሆን ይችላል? ያን ያያምሮ ፈሪ የሚሆነውን ያህል ጀግንነት አድርገው የሚወስዱ ማጠፉምና ጭካኔውን ተዋሃዱት። ከፋሽስቱ ደር ቀይ ሽብርና የተለያዩ ግድያዎች በኋላ ትውልድ ጨካኞችን አፈራ። እንዲሁም አብዛኛውን ህዝብ ፈሪ አደረገው። ዛሬ በዘር ልዩነት ወይም በቋንቋ ልዩነት ጡዘው ህዝብን የሚያርዱ፣ የሚያቃጥሉ፣ የሚያሳድዱ፣ ንብረት የሚዘርፉና ሴቶችን የሚደፍሩ በሙሉ ስንርቱን ያገኙት ከደርግ ነው። እስከ አፍንጫው የታጠቀውን የጣሊያን ጦር በጦርና በጎራዴ ድል የመታው የጀግናና ደፋር ትውልድ ዛሬ ፈሪና የተሸማቀቀ ትውልድ ሲያይ ምን ይሆን? አንድ ሙሉ ከተማ በጥቂት የሆነች ጫካይን ታጣቂዎች ሲረታ የነ ቴድሮስ የነ ሚኒሊክ የነ አሉላ ፋነጋ የነ ጋይን የነ ዶክተር ተስፋዬ ደረሳይ የጀግናዎቹ የአፓ ልጆች ጀግንነት ያስገባ ያስላል። በዘር ፖለቲካ ላይ የተጣደን ሰዎች ሁሉ መንቃት አለብን። ድሃውን ከድሃው በዘር በቋንቋ በወንዝና በሃይማኖት የሚያባሉን በህዝቡ መተራመስ መከበርና ስልጣን ለመጨበጥ የሚፈልጉ ናቸው። አንተ ደሃ ጎረቤት የሆነውን ምስኪን ደሃ ገለጠብ የሚልልህ ኃጢያት እንጂ ሀብትም ሆነ ስልጣን ሱሚ ነውና ልብ በል። ደግሞ የደሃ ነፍስ ቀጥታ የምታገኘው ሀብት ወይም ስልጣን እንደ ጧት ጤዛ ብቅ ብሎ ፀሐይቷ ብቅ ብቅ ስትል ይተናል። ይልቅ ማንነትን እንድወደድ የሌላውንም ማንነት አፍረ ያለ ስጋት በእፎይታ የሚያኖርህን መንገድ አስብ። ሰፊው ህዝብ ሲስማማ ፍትህ ሲከበርና ዲሞክራሲ እንዲለመንም ሲያደርግ ህዝቧም ሆነ ሀገራችን ኢትዮጵያ ገናና ትሆናለች። ይህ ሲፈጸም የኢትዮጵያ ህዝብና ኢትዮጵያውያኖች እንደ ቀድሞ የሚያጓጓ ባህላችን፣ እንግዳ ተቀባይነታችን፣ ደግነታችን፣ ኩሩነታችንና ጎረቤት ወዳድነታችን ይመለሳል። እኩየ ፖለቲካ መሪዎቻችንንም አምባገነን የሆኑ መሪነን ባዮችንም አንበርክከን ህዝባዊ መንግስታችንን እንመስረት። በሰላምና በጤና ለመጪው ሳምንት ያድርሰን ሲሉ ደብዳቤያቸውን ያደረሱን አሸናፊ ሙሊጌታ ከካፋችን ናቸው።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት የደብዳቤዎች አምድ መራገብ። ከቀደመው ትውልድ ለመማር ያልተዘጋጀ ሁሉም ወደፊት መራመድ እየተሳነው እዛው ከመነሻው ሆኖ ሲንደፋደፍ ይታያል። በዚህ በፍኖተ በስፋትና በጥልቀት ከተተነተኑት መሃል ቀዳሚውን ድርሻ የሚወስደው ህዝባዊ ትግልና ድል ምንነት ላይ የቀረበው ነው። የህዝባዊ ትግልን ምንነት በሚገባ ያላገናዘበን ከፍቃሴ ከመነሻው በትግሉ ተጻራሪዎች ይጠለፋል ማጅራቱን ይመታል። ይህን ሁኔታ ከፋሽስቱ ደርግ እስካሁን ፋሽስታዊ ዘረኛ ቡድን ድረስ እያየን ነው። ለፋሽስቱ ደርግ ስልታዊ ድጋፍ በመስጠትና ዘረኛው አረመኔ አገዛዝን አሻጋሪ በማለት ህዝባዊና ዴሞክራሲያዊ ማድረግ ይቻላል በሚል ራሳቸውን በግፍ ያጨማለቁ ከግለሰብ እስከ ቡድን ቁጥራቸው ብዙ ነው። በአጥኖት እየተነገረ የሚገኘው የወያኔ ዘረኛ ህግን ተቀብሎ ዘረኝነትን ማውገዝም ሆነ መታገል የህዝባዊ ትግል ማስተናከያ እንቅፋት ነው የሚሆነው። የመንገድ ጋፍ ከንጉሱ እስከ ዘንድሮ ግፈኛ ዘረኛ ስርዓት እያየን ነው። ጨቋኝ ጸረ ዴሞክራሲ ስርዓቶች የመንገድ ጋፍ ግፍን መሸፈኛ ስልጣን ኮርቻ ላይ እንደ ተዋን ተጣብቀው ዘላለማዊ ፈላጭ ቆራጭ ለመሆን የሚተከሙበት ከንቱ መተት ተደርጎ ሊወሰድ የሚገባው ነው። የመንጋ ድጋፍ ፍጻሜው አምባገነን አገዛዞችን ባፍጢማቸው መትከል ነው። እንደ ሊቢያው ጋዳፊ፣ እንደ ኢትዮጵያው መንግስቱ፣ እንደ ግብጹ ሙባረክ ወዘተ የመንጋ ድጋፍ ከህዝበኝነት ባለፈ በከፍተኛ ውርደት እንደመነገላቸው በአይናችን አይተናል። የቅርብ ጊዜያት ትዝታዎችም ናቸው። ይህ ራሱን ብልጽግና ያለ የሚጠራው ዋልጌ ጽንፈኛ ቡድን በውጭና በአገር ውስጥ የመንጋ ጨረባዎችን በማንጫጫት እስከ 10 አመት በስልጣን የመቆየት ቅዠት እንዳለው ልቡን አሳብጠው ተያየን ነው። ያገራችንን ተጨባጭ ሁኔታ ባሰብኩ ቁጥር የገፈኛ ዘረኛ እና ጽንፈኛ አገዛዝ አወዳደቁ በታሪክ አወዳደቃቸው ከከፋ አገዛዞች እጅግ የከፋ እንደሚሆን ረቂቅ የሳይንስ ቀመር መቀመርን የሚተበቅ አይመስለኝም። የዚህ ዘረኛ አገዛዝ አወዳደቅ ሩቅ እንደማይሆን ለመናገር በአገራችን በዘር ማጽዳት ዘመቻ እየፈሰሰ ያለውን የንጹሃን አማሮችን ደም እና አማሮችን እንደውጭ ዜጋ ወይም እንደ ሰው ልጅም ሳይቆጥሩ እየወረደባቸው ያለው የማፈናቀል ግፍ እንዲሁም በአጠቃላይ በአገሪቱ የተፈነው ግፍ የሚያመለክተው ያገዛዙን የመወገድ ዋዜማ ነው። ለዚህ ውስብስብ ሁኔታ ለኢትዮጵያ አንድነትና ለኢትዮጵያ ሉዓላዊነት በጽናት የሚታገሉ ድርጅቶች በአለስ ላይ የተመሰረተ ህብረት መመስረትና መጪውን አስከፊ ሁኔታ መስዋዕትነት እየከፈሉ መታገል የወቅቱ ግዳጅ ነው የሚልም እምነት አለኝ። የዘረኛና ዋልጌ ቡድን በሀገር መወረር ስም ወይም አወዳደቁን የከፋ ከማድረግ በሀገር መወረር ስም የኢትዮጵያ ህዝብን በዙሪያው ለማስተለፍ እያደረገ የሚገኘው ከንቱ ልፋት ነው። በግፍ በአሰቃቂ ሁኔታ የተገደለ በጽንፈኝነት በእምነቱ የተገደለ ያለ ቤተክርስቲያኖች እየወደሙበት ያለ ህዝብ ከገዳዩ ጋር በመሰለፍ አገሩን ለከፋ መከራ እንደሚዳርጋት ያውቃል። ኦዴፓ አገር ገዳይና ህዝብ ደማፍሳሽ በመሆኑ የሽምቅ ተልእኮ ኢትዮጵያን ማፍረስና በኢትዮጵያ መከፋፈል ኦሮሚያ የተሰኘ ቅዠት አገር መመስረት መሆኑ በአሁን ወቅት ያልተገነዘበ ቢኖር በዘረኝነት የታወረና ባድርባይነት ጭንቅላቱን መቀመጫ ያደረገ ብቻ ነው። ኢህአፓ ሁሉም መንስኤና ውጤት አመክንዮን የትግል መመሪያው ማድረግ ቅንጭብጫቢ ጥገናዎች እና የመንጋ ጨረባ እይታውን ጨፍጎበት አውቀም ደግ በወታደራዊ መንግስት ወደ ህዝባዊ መንግስት አሸጋጋሪ መሆኑን ሲያውጭ አጥብቆ ደሙን አፍስሶ የተቃወመው እንዲህ ያለው መንገድ ያምባገነንነት መስመር መሆኑን ከመንስኤው ያውቅ ስለነበር ውጤቱንም አስቀድሞ ለመተንተን አልከበደም ነበር። ኮሎኔሉ እያል የምንጠራው ወጣት ያሻጋሪ መሆኑን ከመቀላመዱ ቀደም ብሎ የጉልቻም ሆነ የድስት መለዋወጥ ወጡን ያጎረናው እንደሆነ እንጂ አያጣፍጠውም እያለ ሁሉን አቀፍ የሽግግር ህዝባዊ መንግስት አማራጭ የለሽ መፍትሄ መሆኑን ያስተጋባው በመንስኤና በውጤት አመክንዮ ከበሰበሰውና ከጠነባው ስርዓት ያሻጋሪነት ተልእኮ ሊጣል እንደማይችል ጥልቀት ያላቸው ትንታኔዎችን በመስጠት ሲያስረዳና ሲያስጠነቅቅ እንደነበር አይነ ህሊናውን ሆን ብሎ ያልጨፈነ ሁሉ የሚያውቀው ነው። በነገራችን ላይ ኮሎኔሉ እያል የምንጠራው የኮሎኔልነት ብቃት የሌለው መረርና አጉራዘለል መሆኑን አድማጭ እንዲረዳ ወዳለሁ። ኢህአፓ ጊዜያዊ ህዝባዊ መንግስት ይቋቋም የሚል ድምጹን ያስተጋባበት ዘመን በቅጡ ማየት ኢህአፓ አገርንና ህዝብን ሊጠቅም የሚችል አቅጣጫ ማስቀመጡን መረዳት ከቶውንም አያዳግትም። አንዳንዶች በዚህም ይሁን በዚያ የኢህአፓን ተቀባይነት ለማደብዘዝ በጸረ ሃይማኖት ጽንፈኝነት ሲያነሱት መንስያቸው ኢህአፓን መገፍተርና ከሀገሩ ፖለቲካ የኢኮኖሚና ማህበራዊ ጉዳዮች ማራቅ መሆኑ ሊታወቅ የግድ ይላል። የኢህአፓ አባላት የነበሩ ካህናት፣ ዲያቆናት፣ መነኮሳት፣ ሼሆች፣ ቃዲዎች ወዘተ ሲየል ተፈጽሞባቸው መገደላቸውን መሰረዝ መደለስ ትርጉሙ አንድ የኢትዮጵያ ታሪክ ምዕራፍን እንደማቃጠል ይቆጠራል እላለሁ። የኢህአፓ የአባልነት መስፈርት ላይ ሃይማኖትን ወይም እምነትን የተመለከተ ነጥብ እንደሌለው የታወቀ ሆኖ ሳለ በዚህ ርካሽ ክስ መሰማራት አንድም በኢህአፓ ታሪካዊ ጠላቶች በሻቢያ፣ በወያኔ፣ በፋሽስቱ ደርግ ነፍሰ ገዳዮች፣ በኦነግ ወይም ኢህአፓን በሚጠሉና ብቻላቸው ሊያጠፉት በተሰለፉ ቡድኖች የተገዛ ብቻ ነው። በስልሳዎቹ የኢህአፓ አባላት የነበሩ ያነቧቸው ከነበሩትና ሲያጠኗቸው ከነበሩት መሃል የቁሳካል አመክንዮ ዲያሌክቲካል ማቴሪያሊዝም እና ማርክሲዝም ሚዛናቸውን የሚደፉ ነበሩ። እነዚህን አነበበ ወይም እነዚህን ካነበበ በኋላ ሃይማኖት የለሽ ይሆናል የሚል ድምዳሜ የደደብነት ምሳሌነት ይመስለኛል። የሚገርመው በከፍተኛ የትምህርት ተቋማት ለፍልስፍና ተማሪዎች ማርክሲዝም አንድ የትምህርት ዘርፍ መሆኑ የታወቀ ነው። ግን ይህን ያጠኑ ወይም የተማሩ ሃይማኖት የለሽ ወይም ጸረ ሃይማኖት ይሆናሉ ብሎ ማመን ጉምን እዘግናለሁ ፀሐይንም እጋርዳለሁ የመሰሉ መወሻከቶችን የመሰለ ነው። በኢሃፓነት ከሚኮሩ አንዱ ነኝና ኢሃፓ ደርግን ጨካኝ እንዲሆን ያደረገው የመጀመሪያ ጥይት መተኮሱ ለሚሉትም እነሆ ምላሹ። 60ዎቹ እየተባሉ የሚጠሩት የንጉሱ ባለስልጣናትና ባለሌላ ማዕረግና ሌሎችን መግደሉን በሬዲዮ ሲያውጅ ኢሃፓ ሊተኩስ ቀርቶ የከተማ የመከላከያ ኃይል እንኳን ማደራጀት አልጀመረም ነበር። በኋላ አባላቱን ለማጥፋት መወሰኑ አፈትልኮ እንደወጣ በመጀመሪያ ንጻር ምጃና ቀጥሎ ቀይ ሽብር የተባሉ የግድያ ፉከራዎች ሲታወጁ በሰበታ እንደታሰሩ ተረሽነው ከገደል የተጣሉ አባላቱና ከነሱ መሃል አንድ ሁለት ሴቶች መኖራቸው በቀላሉ የጥቃቱ ሰለባ ሊሆኑ የሚችሉ አባላቱ በተለያዩ መደበቂያዎች እንዲገቡ ቢደረግም በተደራጁ የቦዘኔ ነፍሰ ገዳዮች አረማመዱ ያለማራቸውን ሁሉ መግደል በየዕለቱ የሚፈጸም ሲሆን ይህን ለመከላከል በጥንቃቄ በተጠና ሁኔታ ገዳዮችን በመነጠል እርምጃ ሊወስድ ተገደደ። ይህም በሚገባ ሁኔታ ሊካሄድ ያልቻለበት የራሱ ችግር ስለነበረው በየመንደሩ ክብሩን የሰው ልጅ ህይወት እየገደሉ አስከሬኑን ለመቀጣጫ እንዳይነሳ በማድረግ ቀኑን ሙሉ በወደቀበት መንገድ ላይ ማዋል ፋሽስት ካላስባለ ሌላ ምን ያስብላል የሚል ጥያቄ ማስቀመጥ የግድ ይለኛል። ይህን በተመለከተ ኢሃፓ ከዛሬ 30 ዓመታት በፊት እናቶችን፣ አባቶችን፣ እህቶችንና ወንድሞችን ይቅርታ ጠይቋል። ይቅርታ የጠየቀው የመዋቅር መላላት በተከሰተበት በ1969 ዓመተ ምህረት መጨረሻና በሰባ መጀመሪያ ተራ አንዳንድ አባላት በራስ አነሳሽነት ባመቻቸው ሁኔታ ለፈጸሟቸው መረን ግድያዎችና አንዳንድ በድርጅቶች ውስጥ መሰሪ ዓላማ ይዘው ከፍተኛ አመራር የደረሱ በግላቸው የተዛነፉ መመሪያዎች እንዲወርድ በማድረግ በተፈጸመው ልቅ ግድያ መሆኑ ሊታወቅ ይገባዋል። እዚህ ላይ ሊዘነጋ የማይገባው በነጻ እርምጃና በቀይ ሽብር ከኢሃፓ ጋር ምንም ግንኙነት ያልነበራቸው በሺዎች የሚቆጠሩ መገደላቸው ነው። እንዲህ ኢሃፓን ጭቃ ለመለቅለቅ የተሰማሩ መንስያቸው እንዲህ ስም በማጥፋት ኢሃፓ ከኢትዮጵያና ህዝቧ የሚያፋቱና የሚነጥሉ መስሏቸው እየቧቸሩ ያለው መልሶ ራሳቸውን እንደሚጎዳ አስመረ ማስረዳት ወዳለው። ኢትዮጵያ አሁን ካለችበት ስብስብ ችግር ለተወጣ የምትችለው የባጤ ቆጦን በመቀባጠርና የኢሃፓን ታሪክ በመደለዝና በማጥፋት የሚፈታ አይደለምና ኢትዮጵያን የምንል ፍትህ ረተ የምንል ህዝባዊ ሽግግር መንግስት ይቋቋም የሚለውን ታሪካዊ አገራዊ መፍትሄ ይዘን አመረን እንድንታገል ኢትዮጵያ ተጣራናለች ሲሉ መልእክታቸውን ያደረሱን ታየቶላ ከጎላ ሚካኤል አዲስ አበባ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you're the best. I'll be your shelter.
ይርዳል።